ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረሞ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንሳ ጀምሮ አብረናችሁን ቆያለን። ዛሬ በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያላችሁ መሰናዶዎች ነው ይዘን ወደ እናንተ መጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
አራት አመታት በፊት በህክምናና እንዲሁም ደግሞ በትምህርት ዘርፍ ላይ ሲሰሩ በቆዩ የትዳር አጋሮች አማካኝነት የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራችና የቦርድ አባል ዶክተር ሰርካለም ግርማ በተለያዩ ጥናቶችና ምርምሮች ላይ አተኩሮ ሲሰራ በቆየው ኤሊክሰር የተሰኘ የግል ምርምር ተቋም በኩል የተገነዘቧቸውን ማህበራዊ ተግዳሮቶችና የመፍትሄ ክፍተቶች ለሩት ኤንድ ዊንግስ መመስረት መነሻ መሆናቸውን ይናገራሉ። ዶክተር ሰርካለም ተቋሙ የግብረገብ ትምህርት በስርዓተ ትምህርት ውስጥ እንዲካተት ጥረት ማድረጉን የገለጹ ሲሆን በተጨማሪም ደግሞ የመልከት ቋንቋ በሀገር አቀፍ ደረጃ የስራ መገልገያ እንዲሆን እንደሚጥሩም ተናግረዋል። ከእሳቸውን አነጋግሬ ያጠናቀርኩት ዘገባ ቀዳሚው ነው።
ሩት ኤንድ ዊንግስ ከ20 አመታት በላይ በህክምና በትምህርት ዘርፍ ላይ ሲያገለግሉ በቆዩ የትዳር አጋሮች የተቋሙ አጋር መስራች የጤና ባለሙያዋ ዶክተር ሰርካለም ግርማ በትምህርትና በጤና ነክ ርዕሰ ጉዳዮች ላይ በተደጋጋሚ ባለፉት ረጅም ዓመታት በስራ ላይ ላጋጠሟቸው ተግዳሮቶች መፍትሄ አመንጭ አካል ለመሆን በማሰብ ተቋሙን ከትዳር አጋራቸው ጋር መመስረታቸውን ይናገራሉ።
ይህንን ድርጅት ስንከፍተው በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነሽ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት አስተዋጽኦ ታደርጋለሽ ብዙ ነገር ላይ፣ ግን ደግሞ እንደዚህ ቢሆን እኮ ይህ ችግር በዚህ መልኩ ይፈታል ብለሽ ጊዜ ጥያቄ የሚሆንብሽ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል፣ ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ እኮ ብናረገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ።
ሩት ኤንድ ዊንግስ ገባሬ ሰናይ ተቋም ኤሊክሰር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ 30% ገቢ በመደጎም ስራውን መጀመሩን የገለጹት ዶክተር ሰርካለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ።
ብዙ ጊዜ ስንሰራ በዓለም አቀፍ ተቋም የሚሆን በሌሎችም ተቋም ካለን ልምድኛ ችግሮች ብዙ ጊዜ ያው ውስብስብ ናቸው። የሚፈበት መንገድ ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩራል፣ ወይ ግለሰብ ላይ ያተኩራል። እኛ የምናስበው ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱ ነገሮች አብረው ሲተሳሰሩ ነው። ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆን ስልጣኔን ለማራመድ ግለሰቡ ትልቅ ሚና አለው። ይህንን ደግሞ ከዚሁ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚህ ደግሞ ያልተናነሰ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰርን ችግር አይፈታም። ሰው የማህበረሰብን አቅም ማጎልበት አለብን፣ የግለሰብን አቅም ማጎልበት አለብን። እንደ ቀጣይነት ደግሞ እንዲኖሩ ተቋማትም በተመሳሳይ መልኩ አቅማቸው ማንኛውም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አድርገን ነው የምንሰራው።
ዶክተር ሰርካለም ሩት ኤንድ ዊንግስ በትምህርት ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ።
የኢትዮጵያ ትምህርት ስርዓት ያው የግብረ ገብ ትምህርት በፊት በተለይ በነበሩት ስርዓቶች የግብረ ገብ ትምህርት አልተካተተም ባለፉት 20 እንደዚህ አመታት በላይ። አሁን ግን በዚህ አዲስ በተደረገው የስርዓተ ትምህርት ግን እንዲካተት አድርገናል እና እንዲካተት ደግሞ እንደ ግለሰብም እንደ ተቋምም አስተዋጽኦ አድርገናል። የጀመርነው እኛ በአንድ ልጅ ከሶስት አመት እስከ 18 አመት ድረስ እስኪሆነው ድረስ የሞራል ትምህርት የምንሰጥበት በራሳችን ተነሳሽነት ማለት ነው የስርዓተ ትምህርት አዘጋጅተናል። አሁን ግን ወደ ተቋማዊ ግን ስናደርገው ሲንግስ ስንጀምር ግን ያልኩሽ ነገር የጀመርነው እንደ 10 ዓመት ከዛ በላይ ግንና ያው ልጆቻችን ምክንያት ሆነው ለነሱ ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን ማብረም እንደዚህ ወቅት ወላጆች ጋር ሆነን ምንሰጠው ነበር። በዛ መልክ የሞከርነው እያደገ እየጎለበት የመጣ አሁን ግን የበለጠ ተቋማዊ ያደረግነው በዚህ በሮክሲን ቢዝነስ እና ምድር ባንዷና ፕሮጀክት ኢንፍላክሽን ፕሮግራማችን ብለን ፕሮጀክታችን ብለን የሚይዘው ብዙ
በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ሰርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የመልክት ቋንቋም ሀገራዊ የሥራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የሥራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑን ይገልጻሉ።
መልክት ቋንቋ እንዳንዲ ሥራ ቋንቋ ኢትዮጵያ እንድትቀበላለች ብዙ ሀገራት ተቀብለዋል። በዚህ ቶሪቪ ታድርገኛ ተቀብላለች ወደ 80 ሀገራት ባለሙያዎች ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነው ሰው ስራ ማግኘት ይችላል። እኛ ሀገር ግን እንደዛ አይደለም። እሱን ለማድረግ ሞክረን ነበር ግን ስንሄድ አሁን አንድ የገጠመን ቻሌንጅ ምንድን ነው? ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ይሄ ከሌላ ተቋም ተባለሽ ለምሳሌ ትምህርት ሚኒስቴር ትምህርት ሚኒስቴር ደግሞ ስትሄጂ አይ ይሄ እኮ ጉዳይ አካል ጉዳተኞች ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር እዛ ደግሞ ትሄጂ። ስለዚህ ብዙ ስራ ያስፈልጋል ግን ለውጥ ግን የምንፈልገው ለውጥ ግን ለማምጣት ግን ሶስቱ አካላት በጥምረት መስራታቸው ነው። ሶስቱ ለመስራቱ ግን
ሩቲን ዊንግስ ፕሮጀክት መርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል።
የትምህርት ስርዓቱ አተረባበር ላይ እናገዛለን ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የመምህራንን አቅም ግንባታ ላይ በደንብ እንሳተፋለን። እንደዚሁም ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ያው ይሄ አሰስመንት ምዘና ብዙ ጊዜ አንሰራ። አሁን የነሱ የምዘና ስርዓታቸውን በደንብ ቀጣይነትና ተከታታይነት ያለው እንዲሆን በማድረግ አሁን በተለይኛ ከነሱ ጋር መስራት ከጀመርን ወደ 2 ዓመት ሆኗል። አሁን ውጤት እያዩበት ያለን በጣም ብዙ ውጤት እያዩበት ያለው ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረፉ ያሉበት ነው። ያው በቀጣይ ማለት ነው።
የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቀል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርተውኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
በዩናይትድ ስቴትስ የተማሪ ሆኖ ወጣቶች የሚመረቁበት ወቅት ላይ ነው የምንገኘው። እንዲሁም ደግሞ ወደ ዩኒቨርሲቲ የሚሸጋገሩበት ጊዜ ነው። ኢትዮጵያዊው አሜሪካዊ አዳጊ ወጣት የሁለተኛ ደረጃ ትምህርቱን በአስደናቂ ውጤት በማጠናቀቅ በዓለም አቀፍ ደረጃ ከፍተኛ ክብር በሚሰጣቸው 7 አይቪ ሊግ የሚሰኙ ትምህርት ቤቶች ውስጥ ተቀባይነትን አግኝቷል። ሃርቫርድ፣ የል፣ ፕሪስተን፣ ኮሎምቢያ፣ ብራውን፣ ኮርኔል እና ፔንሲልቬኒያ ዩኒቨርሲቲ ነው ተቀባይነት ያገኘው። ኤታን ፍጹም ርስቱና ቤተሰቦቹን ያነጋገረችው ስምንሽ ቆየናት። ወደዛ ነው የምናልፈው።
Ethan Ristu, Silver Spring, Maryland. Refugee Action Team, BSA, International Relations Club, Mandarin Club, heading to Harvard University.
ከሜሪላንድ ግዛት ጆርጅታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኤታን ፍጹም ርስቱ ባለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው 8 የአይቪ ሊግ ዩኒቨርሲቲዎች ውስጥ ባመለከተባቸው 7 ዩኒቨርሲቲዎች ተቀባይነት አግኝቷል። ሃርቫርድ፣ የል፣ ፕሪንስተን፣ ኮሎምቢያ፣ ብራውን፣ ኮርኔል እና ፔንሲልቫኒያ ዩኒቨርሲቲ። ዩኒቨርሲቲዎቹ ውሳኔያቸውን ባሳወቁበት ቀን ኤታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል።
So the way it worked is all of the Ivies came out on the same
ሁሉም የአይቪ ሊግ ትምህርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዛ በፊት የሌሎች ኮሌጆች ውጤት ተናውቂ ስለነበረ እነሱንም ውጤት ለማወቅ ጓጉቼ ነበር። እየከፈትኩ ያለው ውጤቱ በዚህ መልኩ ይሆናል ብዬ አልጠበቅኩም ነበር። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዛ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቶ ነበር።
ከአይቪ ሊጎቹ ትምህርት ቤቶች በተጨማሪ እንደ ጆርጅ ታውን እና ዲዩክ ዩኒቨርሲቲ የመሳሰሉ ሌሎች ከፍተኛ ውቅና ያላቸው 5 የአሜሪካ ዩኒቨርሲቲዎችም ኤታንን ተቀብለውታል። የኢታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርሲቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ህልሙ ደግሞ ህግ ማጥናት ነው።
I think late April I went to their campus.
ኢታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም SAT ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከምበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆኑም ችሏል። በዩናይትድ ስቴትስ በየአመቱ ፈተናውን ከሚወስዱ ከሁለት ሚሊዮን በላይ ተፈታኞች ውስጥ ከፍተኛውን ውጤት የሚያስመዘግቡት 1% የሚሆኑት ብቻ ናቸው።
በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም፣ ግን ጥሩ ስሜት ይሰማኝ ነበር። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጌያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም ማታም ትምህርት ቤት ከመሄዴ በፊትም ቅዳሜና እሁድም በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን ወስዳለሁ። ነገር ግን ዋና ፈተናውን የወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማግኝ መስለኛል አልኩት። ሲቀልድ ይሁን ታውቆ ያለውቅም ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም።
ከሁለት አስርት ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኢታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ።
በተወሰነ ደረጃ ተጠብቀዋለሁ። አሁን ለምሳሌ ትንሽ ወደ ኋላ እንዳለገ ያረገኝ ነገር ምንድነው? early decision apply አድርጎ ነበር ለየው early decision ላይ it's not binding እና deferral ውስጥ ገብቶ ነበር። ትንሽ እሱ ነገር አዘኝ። ከዛ ብዙም hope አልነበረ ማለት የተወሰነ ነገሮች ይኖሩ ይችላሉ። አንዱ ለት ሶስት ላይ ተፋም ይችላል። ግን ሰባት ቱንም ያገኛል ብዬ አልጠበቅኩም ነበር። ኢቭን የለንም አልጠበቅኩም ነበር። ግን ያው ኤል ኢቭን ሬጉላር አፕሊኬሽን ሳይክል ውስጥም አክሰፕት አድርገውታል። አዎ ትልቅ ደስታ ነው። ቤተሰቡም ትልቅ ልሽ የልፋት ዋጋችንም ነው። የእሱም ልፋት ነው የቤተሰቡም። ይሄ የኛ የኔና የእናቱ ብቻ ሳይሆን የአያቶቹም የአክስቶቹም ልፋት አለበት።
ኢታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ፣ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኢታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱ የሚገልጹት።
በሚገርምሽ ሁኔታ በእስከ 5ኛ ክፍል ባለበት እስከ ፓብሊክ ስኩል እስካለበት ድረስ ከትምህርት ቤት ካለው አካዳሚክ ሆምወርክ ወይ ክላስ ወርክ ወይ ስራ ውጪ ብዙ ኤክስትራ ነገሮችን ሰራ ነበር አባቱ። ብዙ መጽሐፎች በጣም ያነብ ነበር። የሚያነብ በጣም ገፋው ነበር። በጣም መጽሐፍ የሚያነባል። ከዛ ውጪ ኢቭን በቲቪ ደረጃ በሚባል ያው ቲቪ አይቀርም ለልጆች መቼም። ከካርቶን ወይም ልጆች ፕሮግራም ከማየት ውጪ ብዙ ጊዜ የተወሰነ ጊዜ እንሰጠዋለን። ከዛ ውጪ ለምሳሌ እንደ ናሽናል ጂኦግራፊ፣ ሂስትሪ ቻናል፣ ዲስከቨሪ ቻናል እነሱ ላይ በጣም ትኩረት እናደርግ ነበረ። እንደ ፋሚሊ ምግቦች በጣም እናየው። እሱ ራሱ ጀነራል የሆነ እውቀቱን በብዙ መንገድ ከሳይንስ ከሂስትሪ ከጂኦግራፊ እና ከናቹራል ሪሶርስ ያሉትን የተለያዩ ኢንፎርሜሽኖችን በዛ መንገድ ማግኘት ይችላል። ለኢንተርቴንመንትም ነው እንደ ትምህርትም ነው።
የኢታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኢታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟግቷል። ከትምህርት ቤቱ ውጪ ደግሞ በቅድስ ስላሴ ቤተ ክርስቲያንና በማህበረ ቅዱሳን ውስጥ በበጎ ፈቃደኝነት ከመያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ የቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል።
For me there's this a lot of the big reason I did all those things is there's just so many things.
እኔ በእነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ ሮጥ ነበር። ምክንያቱም መሮጥ እወዳለሁ። ሙዚቃ ስለምወድ ቫዮሊን እጫወታለሁ። የውጭ ክስተቶችንና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊ ጉዳይ ስለሆነ ነው። በተለይ ወላጆች ስደተኛ መሆናቸውን ግምት ውስጥ በማስገባት ያቅመኝ መርዳት እፈልጋለሁ። ይሄ ደግሞ ለዩኒቨርሲቲ በመናመለከትበት ጊዜ ይጠቅማል። ኮሌጆች ሙሉ ሰብን ያላቸው ስለማህበረሰባችን የሚጨነቁና ከክፍል ውጪ ተሳትፎ ያላቸው ተማሪዎችን ይፈልጋሉ።
ኤታን ለስኬቱ ትልቁን ድርሻ የሚሰጠው ለቤተሰቦቹ በተለይ ደግሞ ለወላጆቹ ሲሆን አባቱም የወላጅ ክትትል ለልጆች ስኬት ትልቅ ቦታ እንዳለው በልጃቸው ማየታቸው ነው የሚገልጹት።
ትልቁ ነገር ሁሉም ልጆች አንዳይት አይደሉም። ግን ሁሉም ልጆች በቂ የሆነ ምንድነው አዘ ወላጅ ብዙ ጊዜ ወላጅ የልጁን አቅም ማየት ይገባዋል። ልጄ ምንድነው ኢንትረስቱ ምንድነው የሚወደው እና ያንን ነገር ወደዛ መንገድ የሚወስደውን ነገር በተለያዩ ነገሮች ጋይደንስ እና ሰፖርት መስጠት አለበት። ሌላው ደግሞ ቻሌንጅ መደረግ አለባቸው ልጆች። የኔ አመለካከት ነው። የአመለካከት ምንድነው ማንኛውም ልጅ ብዙ ጊዜ አሁን ቀርቷል ቻሌንጅ መደረግ። እኔ አሁን ኢተን 0 ክላስ ያለ ወጣ ክፍል ዶክተር መጻፍቶች ነው እንዲያነብ እንዲሰራም ሰጠው። አንደኛ ክፍል ሲሆን የሶስተኛ ላይክ አድቫንስ ያረኩ ነው ቻሌንጅ ማድረግ አንዳንድ ነገሮች እና ቻሌንጅ ይገዴታ አንድ 100 ለ100 ያመጣል ማለት አይደለም። ግን እዛ ላይ ያሉትን ድክመቶች አብረ በመስራት እና ስፔሻሊ ከኪንደርጋርተን እስከ ሚድል ስኩል እስከሚደርሱ ድረስ የወላጅ ክትትል በጣም ወሳኝነት አለው ለልጆች። ያ ቤዙ ነው።
ወቅታዊ ጉዳዮችን በንቃት የሚከታተለው ኤታን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግስታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዝዳንት ሆኖ ሊመረጥ ይችላል የሚለው ሐሳብ ከብዙ ቦታ ይሰነዘርለታል።
That's the question everybody asks.
ብዙ ሰው ይጠይቀኛል። የማደርጋቸው ነገሮች የማደርገው አላማዬ ስሁን አይደለም። ምናልባት አንድ ቀን የመንግስት ስልጣን ይዝ ይችላልው ወይንም ፖለቲካ ውስጥ ገባለሁ ከሆነ ጥሩ እድል ነው። ነገር ግን ያለፉትን 4 አመታት ፊቴ ላይ ባለው ነገር ላይ ነው ያተኮርኩት። እድሉን ካገኘው ግን በእርግጠኝነት በደስታ አቀበለዋለሁ።
ኤታን ግን በአንድ ነገር እርግጠኛ ነው።
I'm very excited about what's happening.
የሆነ ባለው ነገር በጣም ደስተኛ ነኝ። በጣም ብዙ እድል አለ። ብዙ የሚሰራ ነገር እንዳለና ብዙ ልጠቀማቸው የሚችላቸው ነገሮች እንዳሉ ይስማኛል። ትምህርት እስኪጀምር ወደ ኮሌጅ እስከሚሄድ ቸኩያለሁ። አሁን ግን በዙሪያ የሆነ ላለው ነገር በጣም አመስጋኝ ነኝ። የሚቀጥለውን ለማየት ደግሞ ጓጉቻለሁ።
ኤታን ዋናው ምኞቱ በሚኖርበት ማህበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው። ለማህበረሰቡ ወኪል መሆንና ከዚህ በፊት ድምጻቸው ባልተወከለበት ቦታ ላይ ድምጽ ሆኖ የሚሟገትላቸው ሰው መሆን ይፈልጋል። ለአሜሪካ ድምጽ ዘገባ ስመኝሽ ቆየ ዋሽንግተን ዲሲ።
Shagalam shagitu Amaji mo Tau kyal shalang chena kam lay tu Atai ni mo Sarganya mal zanya moro yadara Lepe kachi yawala Nishesh lita fanda mora yadura Shurra batan niyala Europa, Europa, Europa ni Atme ni mo Italian, America, le costa ni Echate mo Italian, America, Paris, Telish Oh,
somebody say bole bole kunjina so hono ihedale bole I never get that kuni wajale bole and kwanza utalati la madale bole somebody say kilo kilo ani yes la tenga pamara kilo kapubalem da singale kwame kilo ahuram le maraki au se kilo Europa 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 ni atmeli mo italian america stockholm ni Chatemo Italian America Paris Celestine Yen Recho Jundai Mislici Golfe Francai Bella Italian
ይቀጥላል በጉርጉርሳኑ 2023 ማገባደጃ ላይ በዩናይትድ ስቴትስ ውስጥ የተሰራ አንድ ጥናት 40% የሚሆኑ ስራ ቀጣሪዎች እድሜያቸው በ20ዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ተጠቁሟል። በቅርቡ ደግሞ ይፋ የተደረገው ከ6 ወራት በፊት ይፋ የተደረገው ጥናት አብዛኞቹ ቀጣሪዎች እድሜያቸው በ10ዎቹ ማብቂያና በ20ዎቹ ውስጥ የሚገኙ በመጻረ ቃሉ ጄን ዚ የሚባሉት መሆናቸውንም ነው ያመለከተው። በዚህ ዙሪያ የተሰናዳው ዘገባ በመቀጠል ይቀርባል።
በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጄንዚ በመባል የሚታወቁትና በጉርጉርሳኑ 1990ዎቹ ማብቂያ ላይና በ2000 ዓ.ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከአስር ስራ አስኪያጆች መካከል አራቱ በዚህ እድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር ነው የመጡት ብለዋል። 100% የሚሆኑ ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አልመስቀራቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን ያዩ ለማውራት የማይደፍሩ አለባበሳቸው ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስተውቀዋል። የዚህ ጥናት ውጤት እንዳላስቀረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዳገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ፍራውን ይፈልጉታል?
ኮነር በበጥፋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥማቸው ያውቃል። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠይቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የሰልታይ ተግባቦት መምህርት የሆኑት ፕሮፌሰር ዳን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድሯል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የውጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳን አክለውም የዚህ ውጤት ተማሪዎቹ የስራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፋቸው ከመማሪያ ክፍሎች ውጪ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም።
በጥናቱ ላይ የተሳተፉት 38% የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ
አስተውቀዋል። ይህም ብቻ ሳይሆን ተለቀላሉት ሰራተኞች ጥቅማ ጥቅሞችንና ከርቀት ሆኖ የመስራት ሁኔታም ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25ና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63% የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61% የሚሆኑት ደግሞ አብዛኞቹ ለስራ አርፍደው ይመጣሉ ብለዋል። በተጨማሪም 59% የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን፣ በተመሳሳይ 53% የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍደው ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ።
ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል።
በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአእምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን፣ በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ።
አሁን ላይ ቀጣሪዎች እያነሱት ያለውና የተቀየረው ነገር ያለው የጭንቀት መጠንና የአእምሮ ጤና ተግዳሮቶች ናቸው።
ኮነር ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻቸ ነው ይላሉ።
ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመ ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው።
የስራ ቅጥር አሰልጣኙ ኮነር ጄንዚ ተብሎ የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም፣ እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ።
ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል።
ኮነር አክለውም ወጣቶች ከስራ እድገት ይልቅ የሚያሳስባቸው በስራና በህይወታቸው መካከል ያለው ሰዓት ነው ይላሉ።
ይህንን ትውልድ በዋናነት የሚያሳስበው ነገር በትርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው።
በዚህ ጥናት ላይ ከተሳተፉ 800 የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቀዋል አሉ። ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ። ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ አይደን ገረመው። አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቀነበሩ፣ ጽዮን ግርማ በአርቶቱ ከመላው አሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የእሁድ ምሽት። I'm not afraid.